የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። የአድዋ ድል የታሪክ ስንቆች
ለረጅም ዓመታት ቀደም ብለን በጥቂት ኢትዮጵያኖችና አብዛኞች ፈረንጆች ወዳጆቻችን ነበረ በዚህ ሲሳተፉ የነበሩት። የዚህ ዓመቱን ለየት ያደረገው እነኚህ ወጣት ኢትዮጵያኖች በጣም በታሪካቸው የሚኮሩና የሚተጉ ስለሆኑ ይሄን ለማየት በመምጣታችን በጣም ደስ ብሎኛል።
በእውነቱ የአድዋ ድል ለእኛ ለኢትዮጵያን ብቻ ሳይሆን ለመላ የጥቁር ሕዝብ ትልቅ አርአያና ምሳሌ ነው። የፓናፍሪካኒዝም እሳቤ እንዲፈጠር ያደረገ ነው እና በተለይ አሁን አገራችንና ሕዝባችን የተጋፈጧቸው ዘርፈ ብዙ ችግሮች ባሉበት ወቅት ሕዝባችን በመተባበር ወገን ለወገን ሲረዳዳ ሲተዛዘን አንድ ሲሆን የተጋጡብንን ችግሮች በድል አድራጊነት መወጣት እንደምንችል እና ማንኛውንም ነገር ማሸነፍ እንደምንችል የሚያሳይ ነው እና በእውነቱ ለእኔ ትልቅ ትርጉም ያለው ነው።
የልዑል ኤርሚያስ ኃይለ ሥላሴ ኃይለ ሥላሴንና የአቶ ነቢያት አክሊሉን ድምፅ ነው የሰማችሁት። 124ኛውን የአድዋ ድል መታሰቢያ ተንተርሶ መሰንበቻውን እዚህ ዋሽንግተን ዲሲ ላይ ስለተከናወነ ሥነ ሥርዓት ካጫወቱን የተወሰደ ነው። ሙሉ ዝግጅቱ ቆየት ብሎ ይቀርባል። የልጅነት ዘመን ትዝታዎች፣ የጠፉና የሰነበቱ ዘመን የጠገቡ ትውስታዎች፣ የሙዚቃ ምትሃት በሚፈጥረው አንዳች ምስጢር ከትውስታ ማኅደር ተፈልቅቀው ድንገት ከተፍ ይላሉ። ሙዚቃ በማድመጥ ብቻ አንድ ሁለት ብለን ስለምንቆጥራቸው ትርፋቶች ልናወጋ ቀጠሮ ሰጥተን ነበር። የትውስታን አቅም ከማለምለም የፈጠራን ችሎታ እስከ ማሳደግ ብሎም በሽታ የመከላከል አቅማችንን እስከ መጨመር የሚደርሱትን አስገራሚውን የሙዚቃ ፋይዳዎች በወፍ በረር እንቃኛለን።
እኔ አሁን በምኝ ልምድ ለምሳሌ ሁልጊዜ መጥተው ሚያዩን ኦዲየንስ ውስጥ ያሉ ሰዎች ሙዚቃ በጣም ይወዱ ማይቀሩ ኮንቲነስ የሚመጡ ሰዎች አሉ። እኔም ራሴ በሰሚ ሞኝ ሳየው ሱስ ማለት ይቻላል ካለ ሙዚቃ ኢማጅን ማድረግ አልችልም። ላይፍን አሁን አዲስ ሙዚቃ የሌለበት ላይፍ በጣም ከባድ ነው የሚሆነው እንደ ሰሚም እንደ ተጫዋችነት።
በተለይ የስነ አእምሮ ወይም ስነ ልቦና ችግር ያላቸው ሰዎች የሚውዚክ ቴራፒ ኤክስፐርቶች ሄደው በሽተኞቹ ባሉበት ክፍል ውስጥ የሙዚቃ ቴራፒ ሲያደርጉ የሆስፒታሉ ይሰራሉ፣ በተለያየ ቦታ ይሰራሉ እና ልክ ነው ለሕክምና ስራ ይውላል።
አንጎልና ሙዚቃ አሁን ለዛሬ በቀጠሮ የተለየ ናቸው። ሁለት እንግዶቻችን እውቁ ሙዚቀኛ ሄኖክ ተመስገንና የአንጎል ሐኪሙ ፕሮፌሰር ዮናስ እንዳለ በቀጠሮ ተመልሰዋል። ጤና ስጥልን ክቡራትና ክቡራን የመጽሔት ታዳሚዎች፣ እሁድ የካቲት 29 2012 ዓ.ም ከልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ብርሃን ኃይሉ ናት። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ የዓለም ዜና በኋላ እመለሳለሁ። ጠብቁን።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዛሬ እንደ አውሮፓውያን አቆጣጠር መጋቢት ወይም ማርች 8 እየተከበረ ያለውን የዓለም የሴቶች ቀን ምክንያት በማድረግ ሙሉ በሙሉ በሴቶች የተመራ የኢትዮጵያ አየር መንገድ በረራ ዛሬ ጠዋት ዩናይትድ ስቴትስ ዋሽንግተን ዳለስ አውሮፕላን ጣቢያ በስኬት ገብቷል። በካፕቴን አምሳለ ጓሉ አብራሪነት ከአዲስ አበባ የተነሳው አውሮፕላን ዓለም አቀፍ አውሮፕላን ማረፊያው ዳላስ ሲደርስ ሞቅ ያለ አቀባበል ነው የተደረገለት። አየር መንገዱ በአብራሪነት፣ በበረራ መስተንግዶ፣ በበረራ ምህንድስናና መሰል ዘርፎች ሙሉ በሙሉ ሴቶች የተሳተፉበት በረራ ሲያደርግ ይሄ ስድስተኛ ጊዜው ነው። አድማጮቻችን፣ በዳላስ ዋሽንግተን አውሮፕላን ማረፊያ የነበረውን ዝግጅት ባልደረቦቻችን በስፍራው ተገኝተው ተከታትለዋል። ከዜና በኋላ ይቀርባል። የዛሬው ዓለም አቀፍ የሴቶች ቀን ኮሮና ቫይረስ ስርጭት ያጠቃቸው ሀገሮች በርካታ ዝግጅቶቻቸውን ቢሰርዙም ዕለቱ እየተከበረ ነው። በሰሜን ምስራቅ ክፍለ ግዛቷ ውሃን ኮሮና የተቀሰቀሰባት ቻይና የመንግስት የዜና ማሰራጫዎች ወረርሽኙን በመዋጋት በግንባር ቀደም የተሰለፉትን ሴት የጤና ሰራተኞች በዚህ ዕለት አክብረዋል። በኮሮና ቫይረስ የተጠቁ አካባቢዎች ዕለቱን እንዲያከብሩ የረዱ ሴት የላቦራቶሪ ባለሙያዎች፣ ነርሶችና የስነ ልቡና ጤና ባለሙያዎችን ስራ የዜና ማሰራጫዎቹ ሲያወሱላቸው ውለዋል። ዛሬ የዓለም የጤና ድርጅት እንዳስታወቀው የኮሮና ቫይረስ ተጠቂዎች እንዳገኙ እስካሁን ያስታወቁ ሀገሮች ቁጥር 100 ደርሷል። በአጠቃላይ በዓለም ዙሪያ በቫይረሱ የታመመው ሰው ብዛትም ከ100,000 በልጧል። ይህ ሁኔታ እጅጉን ከባድ ቢሆንም ተስፋ ሊያስቆርጠን ግን አይገባም። አሁንም ሁሉም ሰው በያለበት ሊያደርግ የሚችለውና ሊያደርግ የሚገባው ብዙ አለና ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ቴድሮስ አድሃኖም አሳስበዋል። ዶክተር ቴድሮስ ጣሊያን የቫይረሱ ስርጭት ለመቀነስና ሀገሯን ለመጠበቅ መስዋዕትነት በመክፈል ያሉትን የወሰደችውን ጠንካራ ጀግንነት የተመላበት እርምጃ ሲሉ አድንቀው አብረናችሁ መስራታችንን እንቀጥላለን ብለዋል። ከዚሁ ዜና ሳንወጣ ዩናይትድ ስቴትስ በቫይረሱ ሳቢያ በሀገሯ የሞቱት ሰዎች ቁጥር 19 መድረሱን ይፋ አድርጋለች። ከሶማሊያው ጽንፈኛ ታጣቂ ቡድን ከአልሸባብ ዋና መሪዎች አንደኛው በቅርቡ በተካሄደ የድሮን ጥቃት ሳይገደል እንዳልቀረ የዩናይትድ ስቴትስ የጦር ኃይል ለቪኦኤ አረጋግጧል። የዩናይትድ ስቴትስ የጦር ኃይል የአፍሪኮም ማለትም የአፍሪካ እዝ ቃል አቀባይ ኮሎኔል ክሪስ ካርንስ ለቪኦኤ በሰጡት ቃል በአውሮፓውያን የካቲት 22 ቀን በተካሄደው ጥቃት በሽር ኩርጋብ በሚል ቅጽል ስምም የሚታወቀው በሽር መሐመድ በእርግጥም ተገሏል ብለን እናምናለን ብለዋል። የድሮን ጥቃቱ የተካሄደው ሳካው የምትባል የማዕከላዊ ጁባ አካባቢ ነው። አድማጮች፣ ዓለም አቀፍ የሴቶች ቀን ምክንያት በማድረግ ሙሉ በሙሉ በሴቶች የተመራው የኢትዮጵያ አየር መንገድ የበረራ ቡድን ቀደም ሲል እንዳልነው ዛሬ ዋሽንግተን ዳላስ አውሮፕላን ማረፊያ ደርሷል። ባልደረቦቻችን ሀብታሙ ስዩምና ኤለን ገረመው በስፍራው ተከታትለው የሚከተለውን ዘገባ አሰናድተዋል።
ዓለም አቀፍ የሴቶች ቀንን ታሳቢ በማድረግ ሴቶች ይችላሉ የሚለውን አስተሳሰብ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ ለማስተዋወቅ የኢትዮጵያ አየር መንገድ ለስድስተኛ ጊዜ ሙሉ በሙሉ በሴቶች የተመራ የበረራ ቡድን ይዞ ከአዲስ አበባ ዋሽንግተን ዲሲ ዳላስ ኤርፖርት ገብቷል። በስፍራው ጥሪ የተደረገላቸው እንግዶች እንዲሁም ከዋሽንግተን ዲሲ ከንቲባ ቢሮ ተወካዮች፣ በዚህ በአሜሪካን ሀገር የኢትዮጵያ ኤምባሲ አምባሳደር ፍጹም አረጋን ጨምሮ በርከት ያሉ ታዳሚዎች ተሰባስበዋል። ወይዘሮ ራሄል አሰፋ በኢትዮጵያ አየር መንገድ የገበያ ጉዳይ ምክትል ፕሬዚዳንት ናት። ይህ ጉዞ ሴቶች ይችላሉ የሚለውን ሀሳብ በማስረጹ ረገድ እየተጫወተ ያለውን ሚና እንዴት አስረዳለች?
ይህንን ሲጀምር እንዳልነው ያው 6 ዓመቱ ነው መጀመሪያም ጊዜ ስንጀምረው ብዙ ጊዜ የኤቪዬሽን እና ከአየር መንገድ ጋር በተያያዘ በአብዛኛው ለሴቶች ኦልሞስት የተከለለ ተብሎ የሚታሰበው የበረራ አስተናጋጅነት ነው። ግን አየር መንገድ እና አቪዬሽን ኢንዱስትሪ ባጠቃላይ በጣም የተለያዩ ብዙ ፕሮፌሽኖች ያሉት ነው እና እንደ ፓይለት፣ እንደ ቴክኒሽያን፣ እንደ ኢንጂኒየርስ እንደዚ አይነት ፕሮፌሽኖች በአብዛኛው ሴቶች የሚደፍሩት ፕሮፌሽን አይደለም እና ግን ለምን ይህን ያህል አየር መንገዱ በእድሜ ዘመኑ እና ብዙ አየር መንገዶችን በአጠቃላይ በሚገርም ሁኔታ ሴቶች እነዚ አይነት ፕሮፌሽኖችን አይደፍሯቸውም እና እኛም ያው እንግዲህ ባለፉት ጥቂት ዓመታት ነው እንግዲህ ሞር ሴቶቻችን ደፈር እያሉ እየገቡ ምንድን ነው ይህንን መጀመሪያ መደፈር የሚችል ፕሮፌሽን መሆኑን ራሱ ማስተማር አለብን፣ ያን ለማሳየት ነው እና ጀመር ነው የዛሬ 6 ዓመት እና አንድ ፍላይትን ከመጀመሪያ እስከ መጨረሻ በረራ ዝግጅት ጀምሮ እስከ ማብረር እስከ መጨረሻው መዳረሻ ድረስ ለማድረስ ሴቶች ብቻ ሊሰሩት የሚችሉት ስራ ነው እና ይህንን ብናሳይ ምናልባት በተለይ የአፍሪካ ሴቶቻችንን በተለይ ወጣት ሴቶቻችንን ወደ እነዚህ ስራዎች እንዲደፍሩ ያበረታታልናል ብለን ጀመር ነው። ከምናስበው በላይ በአለም ደረጃ እቁና በጣም ማበረታች አደረሰን እና እንዳውም በአንድ ክሩ ሴት ኦፍ ክሩ መሰራት አይችልም ሁለት ቀይረን ነው። ሶ ይሄ ምን ያህል ሴት ፓይለቶች እንዳሉን ያሳያል። እናው ኢንስፓየር ለማድረግ ነው ሴቶቻችንን፣ ወጣቶች ልጆቻችንን። ደግሞም ከስድስት ዓመት ወዲህ ምላሽ አይተንበታል። በጣም በብዙ ቁጥር ትምህርት ቤቶቻችን ሴቶች እየገቡልን ነው። በዚህ ዓለም ላይ ማንም ሴት ልጅ ከምትመኘው ከምታየው ከምትሰማው ነገር ተነስታ የፈለገችውን ነገር ማለም ትችላለች፣ ማግኘት ትችላለች። እንደተባለው there is no limit to one's dream. ያንን ነው ማሳየት የምንፈልገው።
ለስድስተኛ ጊዜ ይህንን በረራ እየመራች የመጣችው ካፒቴን አምሳለ ጓሉ ሴቶች ሌሎች ሴቶችን በማብቃቱ ረገድ ማድረግ ያለባቸውን ነገር ከበረራው ስሜት ጋር አያይዛ እንዴት አስረዳለች።
ለስድስተኛ ጊዜ ነው ይህን በረራ ያደረግነው። በጣም ደስ የሚል ቆንጆ ነበረ። የመጀመሪያው የበረራው አላማ ሴቶችን፣ ታዳጊ ልጆችን በራሳቸው መተማመን እንዲጨምሩ፣ በወንድ የተያዙ የሚባሉ የስራ ቦታዎች መግባት እንደሚችሉ ለማሳየት። እንደምታዩ ደግሞ በጣም ብዙ የሚዲያ አቴንሽን አሉ እንደዚህ አይነት በረራ። ስለዚህ ሁልጊዜ ሁሉም ሰው በቤቱ ሆኖ ለምን የሴቶች ቁጥር እንደዚህ ትንሽ ሆነ፣ ምንድን ነው ችግሩ፣ መፍትሄውስ የሚሉትን ነገሮች ለመነጋገር እድል ይከፍታል። ይሄ ደግሞ የማህበረሰቡ የአመለካከት ለውጥ ያመጣል። በጣም ዋናውና ከባዱ ነገር ብዙ ጊዜ የአመለካከት ለውጥ ነው። ሴት እዚህ ቦታ ነው የምትገኘው የሚለው አመለካከት ነው ሰውን ወደኋላ የሚያስቀረው እንጂ አሁን ወደ በረራ ሙያ ብትይ ምንም ጉልበት ጥንካሬ የሚፈልግ ነገር የለም። በጣም ዋናው ነገር ኔትወርኪንግ በጣም ኢምፖርታንት ነው። ሴቶች እርስ በርሳቸው ግንኙነት ሊኖራቸው ይገባል። ሀሳቦች መለዋወጥ ማለት ነው። ሌላ መደጋገፍ ነው። በጣም ብዙ አሁን ከሴቶች ጋር ስንበር ፕሮሲጀሩ ስታንዳርድ ቢኖረውም ግን ደስ የሚልሽ ነገር አለ። አሁን ይህን በ2015 ህዳር ወር ላይ ባንኮክ የመጀመሪያውን ፍላይ ስንበር 8 ሴቶች ነበር። አሁን የኢትዮጵያን አየር መንገድ ውስጥ 20 ሴቶች አሉ ስራ ላይ 5 ዓመት ባነሰው ጊዜ ውስጥ ማለት ነው። በረራ ትምህርት ቤት ደግሞ 24 ሴቶች ስልጠና እየወሰዱ ነው። ስለዚህ ለውጡ መጥቷል ማለት ነው። ሴቶች እንደጋገፋለን፣ የራሳችን ግሩፖች አለ። እንደሚደረስ እንደሚቻል የሚቻል ነገር መሆኑን ማሳየት ለሌሎች እህቶቻችን የኛ ኃላፊነት ነው።
በስፍራው በክብር እንግድነት የተገኙት በአሜሪካን ሀገር የኢትዮጵያ አምባሳደር ፍጹም አረጋ ሴቶችን ለአመራር ማምጣት ያለውን ፋይዳ ገልጸው በተለይም ለታዳጊ ሴቶች ልዩ መልእክት አስተላልፈዋል።
የኢትዮጵያ አየር መንገድ ከአሁን በፊትም በተለያዩ ግዛቶች አፍሪካንም ኤዥያንም ጨምሮ በረራዎች አድርገዋል። ሙሉ ለሙሉ በሴቶች ብቻ በሙሉ ሴቶች የሆኑበት ይሄ እንግዲህ ስድስተኛው መሆኑ ነው። ግን ለዋሽንግተን ዲሲ እንደዚህ ረጅም በረራ የመጀመሪያ ጊዜ ነው እና እጅግ በጣም የሚያኮራ ነው። እዚህም ከተለያዩ የመንግስት አካላትም የተወከሉ የግል ዘርፍም የተወከሉ ሰዎች ትልቅ አድናቆት እየሰጡት ነው። ኢትዮጵያ አየር መንገድም ትልቅነቱን የበለጠ እያስመሰከረ ነው። በተለይ አሁን ደግሞ ባለንበት ኮሮና ጋር ተያይዞ አየር መንገዶች ኦልሞስት እየተዘጉ ባሉበት የዓለም ጤና ድርጅት ያወጣውን መስፈርቶች ተጠንቅቀው እየሰሩ ያለው ነገር ስናይ ለኤር ትራንስፖርት በአጠቃላይ መነቃቃት በመውሰድም ይቻላል። በዚህ አጋጣሚ ከዓለም ጤና ድርጅት የሚወጡ መረጃዎችን ህዝቡ በቅርብ እንዲከታተልና ራሱን እንዲጠብቅም አደራ ማለት ፈልጋለሁ። ስለዚህ በአጠቃላይ ትልቅ ኩራት ነው። ሴት ልጅ ከተማረች፣ ተገቢ ድጋፍ ከተደረገላት ማናቸውን ነገሮች ማድረግ እንደምትችል ያስመሰከሩበት ነው። ሀገራችንም ሴቶች በሁሉም ዘርፍ እንዲንቀሳቀሱ ምሳሌያዊ የሆኑ እርምጃዎች እየተወሰዱ ነው። ለምሳሌ ክብርት ፕሬዚደንታችን ሴት መሆናቸው በራሱ በአፍሪካ በአሁኑ ሰዓት በስራ ላይ የሚገኙ ብቸኛዋ ርዕሰ ብሔር ናቸው። ሌሎችም ዘርፎች ላይ ያሉ በሴቶች እንዲሞላ መሆኑ በየደረጃው ሌሎችም አመራር ላይ የመጡ መሆናቸው በፖለቲካው ዘርፍም ወደ ስፖርቱም ብንሄድ በሁሉም መስክ ሴቶች አስደናቂ ነገር እየሰሩ ነው። በተለይ ለቀጣዩ ትውልድ ህጻናት ትምህርት ቤት ላሉ እንደነሱ መሆን እንፈልጋለን ብለው እንዲመኙ ሞዴል እየሆኑልን ነው። ስለዚህ ትልቅ ኩራት ይሰማናል። በዚህ አጋጣሚ ወላጆችም ቢሆኑ ልጆቻቸው ተገቢ ድጋፍ ካገኙ በትምህርታቸው እንዲበረቱ የቤት ውስጥ ስራ ጫና እንዲቀለላቸው ከተደረገ እነዚህ ዛሬ ይህንን ታሪክ የሰሩ ሴቶች ሌሎችም ታላላቅ ስራዎችን እየሰሩ ያሉ ሴቶች ብዙ ነገር እያደረጉ ያሉ ሴቶች ደረጃ መድረስ እንደሚችሉ ኢንስፓይሬሽን ወይም ደግሞ ማበረታቻ ነው ብዬ ወስዳለሁኝ። ግን ያው ይህ ነገር ማርች ኤት ላይ ብቻ ሳይሆን የየዕለት ክንውን እንዲሆን ሁሉም የበኩሉ መወጣት አለበት ማለት ነው። ለሴት ልጆች ማስተላለፍ የምፈልገው ውድ ሴት ልጆች መሆን የምትፈልጉትን መሆን ትችላላችሁ። በርትታችሁ ትምህርታችሁን ተከታተሉ፣ በርትታችሁ ወላጆቻችሁ መምህራኖቻችሁ የሚሰጧችሁን ምክር ተቀበሉ። ታላላቆቻችሁ የደረሱበት ደረጃ ለመድረስ ያደረጉትን ጥረት ለማወቅ ጥረት አድርግ፣ ከዛም ይሳካላችኋል። መልካም እድል።
በሀገር ደረጃ ከ2011 ዓ.ም ጀምሮ ወርሃ መጋቢት የሴቶች ጉዳዮች የሚነሱበት፣ ሴቶች የሚታሰቡበትና የሚዘከሩበት እንዲሁም የሴቶች እኩልነትና የውክልና ጥያቄዎች እንዲቀርቡበት በተወሰነው መሰረት የሴቶች ቀን ወሩን በሙሉ ሲታሰብ የሚቆይ ይሆናል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
እሁድ የካቲት 29 2012 ዓመተ ምህረት የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ብርሃን ኃይሉ ናት። አሁን በመጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
የብርሃን እርሶ አሁን ብካይ ለኛ ብካይ ትራጀዲ ምን ሊረባን ደርሶ ተቆቃና ምሬት መከራና ለቅሶ የምትደርስብን ልቦለድ መደዴ የኑሮ ተደቀን አንተናል እንዴ ይልቅስ ተጣጥከው ግልማችንን እንካ ውጣ ከጭቃ ውስጥ ተጋበዛቢዎች ተጋበዝ ፋቲካ ከዚያ ከጨለማ አለችልህ ማሾ ማግኘት ከፈለጌት የብርሃን እርሶ ከሙን እፍ በለው ነበልባሉን አልማው ፋኖቱን ሰው ይትቦልቦል ወደ ላይ ይቀጣጠል ችቦ ሰው እንዴት ይኖራል ጭላንጭል ተርቦ መጋቢት 8 2000 ዓ.ም።
የብርሃን እርሾው በተሰኘችውና ገጣሚው ዶክተር ተሻገር ሽፈራው ባነበበልን ሳምንቷ ምርጥ ግጥም የዛሬ እሁድ የካቲት 29 2012 ዝግጅታችንን ጀምረናል። ዶክተር ተሻገር በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ትምህርት ቤት መምህር ነው። ለግሩም ግጥሙ አመሰግናለሁ። አሁን የመክፈቻዋን ስልት ላስከትል። ባሳለፍነው ሳምንት መጀመሪያ የተከበረውን 124ኛውን የአድዋ ድል መታሰቢያ በዓል ተንተርሶ እዚህ ዋሽንግተን ዲሲ ላይ የተከናወነ ስነ ስርዓት ነው መነሻችን። ታሪካዊ ዕለት በተዘከረበት በዚህ መድረክ ለማህበረሰብ ልዕልና ባበረከቱት የላቀ አስተዋጽኦ የመረጧቸውን በርካታ ኢትዮጵያውያንና አንድ አሜሪካዊ የከፍተኛ ትምህርት ተቋም ሸልመዋል። ሁለት እንግዶችን ጋብዘን አወያይተናል። ልዑል ኤርሚያስ ኃይለሥላሴ የኢትዮጵያ የዘውድ ምክር ቤት ፕሬዚዳንት፣ አቶ ነቢያት አክሊሉ ደምሴ የአንበሳ ተቋም የሕዝብ ግንኙነት ኃላፊ። በመግቢያችን ለአድማጮች እንዳስተዋወቅ ነው መነሻችን 120ኛውን የአድዋ ድል መታሰቢያ በዓል ምክንያት በማድረግ ልዩ ልዩ ስራዎችን ለማህበረሰብ ያበረከቱ በውጭ ሀገር በሚኖሩ ኢትዮጵያውያን ዘንድ ላሳዩት የአመራር ብቃት ይላል ወደ መስሪያ ቤታችን የተላከው ደብዳቤ።
የአድዋ ምሽት በሚል በተሰናዳው ስነ ስርዓት የላቀ አስተዋጽኦ አበርክተዋል በሚል የመረጣችኋቸውን ኢትዮጵያውያን ለክብር አብቅታችኋል። ልዑል ኤርሚያስ ከርሶል ጀምር፣ በልዩ ልዩ ታላላቅ ስራዎቻቸው የመረጣችኋቸውን ኢትዮጵያውያን ለክብር የምታበቁበትን ይህን አይነቱ ስነ ስርዓት ራሱ ለየት ያለ ደንብና አቀራረብ ያለው ራሱን የቻለ የተለየ ስነ ስርዓት ተከትሎ ነው የሚካሄደው የማየት እድል ባገኘሁበት አጋጣሚ እንደተረዳሁት። እስኪ ባጭሩ ያስረዱን መሰረቱን አላማውን ጨምረው ከሱ ብንጀምር። ልዑል ኤርሚያስ፣
ደስ ብሎኝ ለረጅም ዓመታት የሀገር ቅርሶች የሀገር ባህላቶች ሳይከበሩ በነበረበት እኛ ቀደም ብለን የታሪክ ትልቅነት የታሪክ አስፈላጊነት ይሄንን ደግሞ ለአዲሱ ትውልድ ለማስተዋወቅ በማለት ለረጅም ጊዜ ይሄን ስራ ስንሰራ ነበር። በጥቂት ኢትዮጵያኖችና አብዛኞች ፈረንጆች ወዳጆቻችን ነበረ በዚህ ሲሳተፉ የነበሩት። የዚህ አመቱን ለየት ያደረገው ለመጀመሪያ ጊዜ የሞአንበሳ ተቋም በመሳተፉና ዝግጅቱ በማድረጉ በጣም ነው የበለጠ ክብር የተሰማን። ለምን እነኚህ ወጣት ኢትዮጵያኖች በጣም በታሪካቸው የሚኮሩና የሚተጉ ስለሆኑ ይህን ለማየት በመምጣታችን በጣም ደስ ብሎኛል።
መልካም፣ አመሰግናለሁ ልዑል ኤርሚያስ። አቶ ነቢያት፣ ይህን ቀደም ብዬ መግቢያው ላይ የጠቀስኩትን ደብዳቤ የአድዋ ምሽት በሚል ርዕስ በተሰጠዎት ኃላፊነት የላኩልን እርስዎ ነበሩ። በሌሎች አጋጣሚዎች በፕሮግራማችን ስትቀርብ ከዚህ ቀደም በእርግጥም በወጣትነት እድሜ የምትገኝ በመሆኑ ጭምር አንተ በሚል ነበር ያስተዋወቅኩ። እዚህ ዩናይት ስቴትስ ተወልደህ አድገህ ነገር ግን አማርኛ አቀላጥፈ መናገርና መጻፍ መቻል ብቻ ሳይሆን በኢትዮጵያ ባህልና ታሪክ ላይም የተለየ ትኩረት በማድረግ ትታወቃለህ። ከሌሎች እንዳንተው አስገራሚ ክህሎት ካሳዩ እንግዶች ጋር ከዚህ ቀደም አቅርበን እናውቃለን። እስኪ ለሁሉም በምንነጋገርበት ርዕሰ ጉዳይ ላይ ካለ ኃላፊነት አንጻር አንቱ በሚለው ልቀጥልና በዚህ ልዩ ስነ ስርዓት ያከበራችሁት የአድዋ ድል መታሰቢያ በየአመቱ በታሪካዊነት መዘከሩ በተለይም ለዛሬው ትውልድ እርሶን ለመሰሉና ከሀገር ውጭ ለተወለዱና ላደጉት ጭምር ምን ተጨባጭ ፋይዳ አለው ይላሉ? ዛሬ ከሚታዩ ጉዳዮችም ጋር ማዛመድ ይችላሉ።
እሺ፣ አመሰግናለሁ። በቅድሚያ ከወትሮ የተለየ እንግዲህ ማንበሳን ከተቀላቀልኩ ወዲህ እንግዲህ አንተ የሚለውን ማድረግን ከፍ አደረክልኝ። በዚህም አጋጣሚ ልዑል ኤርሚያስ ነው በእውነቱ ይህንን ኃላፊነት ከዘውድ ምክር ቤት ጋር በመተባበር በየአመቱ የሚደረገው የአድዋ የክብረ በዓል ዝግጅት ላይ ለመሳተፍ እድሉን ስለሰጡን ላመሰግናቸው እወዳለሁ። ለእኔ ትልቅ ትርጉም ነው የሚሰጠኝ በእውነቱ የአድዋ ድል ለእኛ ለኢትዮጵያን ብቻ ሳይሆን ለመላ የጥቁር ሕዝብ ትልቅ አርአያና ምሳሌ ነው። በተለይ የፓንአፍሪካኒዝም እሳቤ እንዲፈጠር ያደረገ ነው። ጥቁሮች ነጮችን ማሸነፍ ይችላሉ የሚለው እሳቤ ሁሉ የተፈጠረው ከአድዋ ድል ተከትሎ ነው እና ለእኛ ትልቅ ትርጉም የሚሰጠን በተለይ አሁን አገራችንና ሕዝባችን የተጋፈጧቸው ዘርፈ ብዙ ችግሮች ባሉበት ወቅት ሕዝባችን በመተባበር ወገን ለወገን ሲረዳዳ ሲተዛዘን አንድ ሲሆን የተካቱብንን ችግሮች በድል አድራጊነት መወጣት እንደምንችል እና ማንኛውንም ነገር ማሸነፍ እንደምንችል የሚያሳይ ነው እና በእውነቱ ለእኔ ትልቅ ትርጉም ያለው ነው። በጣም ደስ ብሎኛል በዓሉን ለማክበር በመቻሌ።
መልካም። የአድዋ ድል መታሰቢያን የታሪክ ፋይዳ ይልቁንም ለዛሬ የሚኖረውን ዋጋ ነው ያሳዩን አቶ ነቢያት። ልዑል ኤርሚያስ፣ ወደ እርስዎ ልመለስና ቀደም ብሎ በገለጹልን መሰረት ለኢትዮጵያ ማህበረሰብ ካበረከቷቸው የላቀ አስተዋጽኦ አንጻር በየአመቱ እውቅና ትሰጣላችሁ፣ ይህንም ሽልማት ስነ ስርዓት ታካሂዳላችሁ። ዘንድሮ ለዚህ እውቅናና ክብር የበቁትን ሰዎች እንደምን መረጣችኋቸው? እነማንስ ናቸው ለዚህ ክብርና እውቅና የበቁት? በቁጥርም በርከት ያሉ ይመስለኛል። አንዳቸውን ከመካከላቸው ከዚህ ቀደም ለረጅም አመታት ሌሎችን በማክበርና ወቀና በመስጠት የሚሰራ ማህበረ ግዩራን ዘረ ኢትዮጵያቸውን የማነጋገር ድል ገጥሞናል። አቶ አክሊሉ ደምሴ በአጋጣሚ አቶ ነቢያትም አባት ናቸው። እስኪ ንገሩን ሌሎችን ለዚህ ክብር ወቀና ያበቁትን ጨምረው ሎሌ ኤርሚያስ።
በጣም ደስ ብሎኝ በእውነት እነኚ ትልቅ አዛውንት ኢትዮጵያ አገር ቤት በነበራቸው ማላፊነት ከዛም በስደት እዚሁ በተለያዩ አገር ህብረተሰቡ ላበረከቱና ለሰሩት ስራ በእውነት ትልቅ ምስጋና ነው የሚገባቸው። የኛ ተስፋ የነሱን አርያ ተከትሎ አዲሱ ትውልድ ይሄንን እንደ አንድ ምሳሌ ወስዶ ወጣቱን ከነሱ ብርታት እንደሚያገኝ ተስፋ አለኝ። የዚህን አመት ልዩ ያደረገው በእውነት በእድሜም የገፉ አዛውንት አባቶቻችን አሉ ከማዕከሉ እንደ ዶክተር አክሊሉ ሀብቴ፣ ዶክተር ፀሐይ ተፈራ፣ እነ አቶ መሐሙድ አህመድ፣ አቶ ክፍሉ ሽመልስ፣ እንደዚሁም አቶ አክሊሉ ደምሴ እንደተናገርከው። ከዚህ ውጭ ደግሞ በእውነት በባህል እነ ወይዘሮ ማሪቱ ለገሰ እና አቶ ታምራት መድን፣ ወጣቶችም አሉ ከመሀል እነ አቶ ሳምሶን ተፈራ በኮንግሬስ ውስጥም የኢትዮጵያን ኮከስ በመፍጠር በራሳቸው ኢኒሽቲቭ ብዙ ያበረከቱ አዛውንቶች አሉ። ከዚህ ደግሞ ትንሽ ለየት ብሎ አቶ ኤልያስ ወንድሙ እና አብረው ዶክተር ቴሬዛ ዴቭሮን፣ ዶክተር ቲሞቲ ሎ፣ ዶክተር ኤሌና ኢምቦሽ ከሎዮላ ሜሪማውንት ዩኒቨርሲቲ ሎስ አንጀለስ ፀሐይ ፐብሊሽንግን በጣም በመደገፍ እና የኢትዮጵያን ታሪካዊ ጽሑፎችን በማበርከት ትልቅ ሚና የተጫወቱ አሜሪካኖች ናቸው እና እነሱም እዚህ ላይ በመገኘታቸው በጣም በጣም በእውነት የተለየ ክብር ይሰማናል። እንደዚሁም ለብዙ ዓመት ያገለገሉ ወጣቶች አሉ እንደ አቶ አቤ ተድላ፣ እንደ ፕሮፌሰር ጆቫኒ ሩፊኒ ጊዜያቸውን ሰጥተው በተለያየ ዘርፍ ለብዙ ዓመት ሲያገለግሉ የነበሩ ወጣቶች ቢሆኑም ለዚህ ሽልማት ብቁ ናቸው በማለት እነሱንም ለመሸለም ስለቻልን በጣም በጣም ትልቅ ክብር ነው የሚሰማን። ከዚህ መሀልም ደግሞ ብዙ የተለያዩ ሴቶችም አሉ። ብዙ ጊዜ የሴቶችን አስተዋጽኦና ተሳትፎ ብዙ ጊዜ አንልም እና የዛሬ ዓመት በጣም እድለኞች ነበር እነ ወይዘሮ ኢትዮጵያ አልፍሬድ እና ወይዘሮ ተዋል ንጉሱ እንደዚሁ በሰፊው ማክበር መቻላችን እንደዚሁ ለወጣቶች እህቶቻችንም ጥሩ ምሳሌ ይሆናል ብለን እናስባለን።
መልካም። አቶ ነቢያት፣ እንዲህ ያለው የተለየ የራሱ ጠባይ ያለው ስርዓት በተለይ መድረኩ ላይ ያለውን የተመለከተ ብቻ በሚረዳው ለመግለጽ አስቸጋሪ ይመስለኛል። ከዚህ ቀደም የነበረ የራሱ ስርዓት እንዳለው ባህልና ልማድን የተከተለ መሆኑን መረዳት ይቻላል። ይሁን እንጂ እውቅና የሚሰጥባቸው መድረኮች፣ የሽልማት ስነ ስርዓቶችን መስራቾች የቤተሰብ አባላትም ጭምር በመሆናቸው በወጣትነቶ ጀምሮ በቀጥታም ይሳተፋሉና እንዲህ ያለው የሽልማት ድርጅት ምናልባትም ለታሪክ ከሚሰጠው አጽንኦት ጋርም ሊዛመድ ይችል ይሆናል። ምን የተለየ ነገር ያመጣል ይላሉ?
አዎ፣ ለእኔ በእውነቱ ለመናገር ከሁሉም ላቅ ያለ ነው። መቼም የዘውድ ምክር ቤት በተቋም ደረጃ የኢትዮጵያን የብዙ ሺህ ዘመናት ታሪክ ምስክር ነው። በራሱ ሉል ኤርሚያስ በፕሬዚዳንትነት ወይም በሰብሳቢነት የሚመሩት ድርጅት እና በአሜሪካን ሀገር ሌሎችም ቦታዎች ካሉት ተመሳሳይ የሽልማት ድርጅቶች ለየት የሚያደርገው የዛ ታሪካዊ ግዝፈት፣ በተለይ ደግሞ በውስጡ ደግሞ ያዘሉ የኢትዮጵያዊነት ሴቶች እንዲህ አይነት ደግሞ የሽልማት ዝግጅት በአባቶቻችን ወግ ማዕረግና ክብር ባለው መንገድ በመከናወኑ ለእኔ የተለየ ያደርገዋል እውነቱን ለመናገር እና እንዲህ አይነቱ ባህል ቢስፋፋ ምናልባትም በሌሎችም ቦታዎች ህዝባችንን በማሰባሰብ በአባቶቻችን ወግና ማዕረግ ለሀገራችን ያገለገሉት እና አስተዋጽኦ ያበረከቱ ኢትዮጵያውያን ሌሎችም የሚከበሩበት እና እውቅና የሚያገኙበት ተቋም ይሆናል ብዬ አስባለሁኝ። እውነተኛውን ታሪካችንን ለህዝባችን በማስተማር ኢትዮጵያዊነት የሚከበርበትን መንገድ እና የሚጎላበትን መንገድ ለመፍጠር እንፈልጋለን።
መልካም። ሎሌ ኤርሚያስ ደርሶ ልመለስ። ቀደም ሲል ኢትዮጵያ ውስጥ የቀዳማዊ ኃይለ ሥላሴ የሽልማት ድርጅት እንደነበር ከብዙ ዓመታት በኋላ እንደገና ለማንሰራራት በሌሎች ተቋማትና ግለሰቦች ሙከራ እንደተደረገ እሱም ያን ሀል እንዳልዘለቀ ይታወቃል። እነኚህ ሁለቱ ስራዎች ዝምድና ይኖራቸው ይሆን? ምናልባትም የሚያስታውሱን ነገር ካለ የመጨረሻ ቃል እናድርግ።
አዎ፣ እርግጥ እንዳልከው ከዚህ ቀደም የቀዳማዊ ኃይለ ሥላሴ ሽልማት ድርጅት በእውነት በጣም በሰፊው መልኩ ኢትዮጵያና የውጭ ሀገር ዜጎች ለኢትዮጵያ በተለያየ በስነ ጽሁፍ፣ በባህል በተለያዩ የሸለመ ነበር። ዓለም አቀፍም እውቅና ነበረው። የእኛ ተስፋ ይሄ እንደገና ሲመሰረት ለኢትዮጵያ ክብር ነው ብዬ አምናለሁ እኔ በግሌ። እንደዚሁም ታሪክም ያለው ሽልማት ስለሆነ በኢትዮጵያኖች አካባቢ ብቻ ሳይሆን ለአፍሪካም እንደዚህ አይነት ነገር የለምም ነበር እስከ ዛሬም ያለ አይመስልና እኛ ቀዳማ መስራቾች ነበርን እና እንደዚህ አይነት ትልቅ ክብርና ይዞ የነበሩንን አቋሞች መልሶ ማቋቋም ለኢትዮጵያ ክብር ነው እንጂ የሚቀንስበት ምንም ሊኖረው አይገባም ብዬ አምናለሁ። የአንዳንዶቹ ላይ ደርሻለሁ። በመጽሐፍም በታሪክም ሰምተናል ስለነሱ እንደ ሎሬት አፈወርቅ ተክሌ ለኢትዮጵያ በረከቱ በተለያዩ የሰሩ ሰዎች ብዙ ብዙ ጸሐፊዎች በዚህ አይነት ክብር ማግኘታቸው ለኢትዮጵያ ኩራት ነው እንጂ ከነሱም ከኢትዮጵያ የማይቀንስም እና የዚህን ዓመት በዓል ትልቅ ያደረገው ብዙ ሰዎች ከተለያዩ ሀገሮች መጥተዋል። ከዩሮፕ መጥተዋል፣ ከኦስትሬሊያ መጥተዋል፣ ከተለያዩ አሜሪካ ከተሞች መጥተዋል እና ምን ያህል ለበዓሉ ብቻ ሳይሆን ስለ ኢትዮጵያ ታሪክ፣ ለኢትዮጵያ ባህል ያላቸውን ክብር ስላሳዩን በጣም ከፍተኛ ክብር ነው ሁላችን የተሰማንን።
ኤርሚያስ፣ ኢትዮጵያ ውስጥ ቀደም ብሎ እንዳነሷቸው በተለያዩ ሙያዎች በስነ ጽሁፍ፣ በስዕል የታወቁ ዛሬ በታሪክ የምናስታውሳቸው በቀዳማዊ ኃይለ ሥላሴ ሽልማት ድርጅት ለእውቅና የበቁበት ይታወሳል። ያን በኢትዮጵያ ውስጥ የመቀጠል የወደፊት እቅድ ይኖር ይሆን? ድርጅታችሁ አሁን በዋናነት ትኩረቱ በዩናይት ስቴትስ የሚኖሩ ወይም በውጭ ሀገር የሚኖሩ ኢትዮጵያውያን ናቸውና ወደዛ የማደግ ወደዛም የመቀጠል ሀሳብ ውጥኑ ይኖር ይሆን?
እኛ በእውነት ያ ቢሆን በጣም ነው ደስ የሚለን። በጣም ነው ደስ የሚለን። ለምን አሁንም ዛሬ ብዙ ብዙ ለኢትዮጵያ የሚያበረክቱ ብዙ አዋቂ ኢትዮጵያኖች አሉ በተለያየ ዘርፍ እና ለእነሱ እውቅና መስጠት ለአዲሱ ትውልድ ተስፋና ብርታት ነው እንጂ ምንም ሌላ ትርፍ የለውም። እና በእውነት እኛ ያንን እድል አግኝተናል፣ ያንን አይተን ለማደግ። አዲሱ ትውልድ ደግሞ አብሶ ዛሬ ጠቅላይ ሚኒስትራችን ዶክተር አብይ አህመድ ትልቁን የኖብል ፒስ ፕራይስ ሲያገኝ ከጀርባው ላኮ ብዙ ታሪክ አለ። ብዙ ብዙ አዛውንት ኢትዮጵያኖች አሉ፣ ብዙ ለሀገራቸው የሚያበረክቱ ሰዎች አሉ። እና እነሱም እንደዚህ አይነት እውቅናና ምስጋና ቢያገኙ እኔ በበኩሌ ትልቅ ደስታ እና ክብር ነው የሚሰማኝ። እና በመዝጊያ ደግሞ በጣም ለማመስገን የምፈልገው እነዚህ ወጣቶች እንደ ልጅ ነቢያት ደምሴ፣ ልጅ አናንያ አበበ፣ ወይዘሮ ራሄል፣ ወይዘሮ ሩት ስራቸውን ጊዜያቸውን ፈጅተው ይሄንን በማዘጋቸው እግዚአብሔር ይስጥልኝ ማለት ፈልጋለሁ። በእኔ በኩል ደግሞ አዲስ ትውልድ ይሄንን መቀጠሉን የሚያሳይ ምስክርነት ነው ብዬ ወስደዋለሁ።
መልካም። ወደፊትም የሚኖሩትን ሁኔታዎች ተከታትለን እንዘግባለን። ልዑል ኤርሚያስ ኃይለ ሥላሴ ኃይለ ሥላሴ፣ አቶ ነቢያት አክሊሉ ደምሴ እንግዶች፣ የሁለታችሁንም ለጊዜያችሁ አመሰግናለሁ።
በጣም እግዚአብሔር ይስጥልን። እግዚአብሔር
እናመሰግናለን።
Capitaccio Mozart
የሙዚቃን ሳይንሳዊ ስነልቦናዊና ማህበራዊ ጥቅም በሚመለከት ከሙዚቀኛው ሄኖክ ተመስገንና ከዶክተር ዮናስ እንዳለገዳ ጋር ያደረከውን ውይይት በመገረም ተከታተል። ከዚህ ቀደም አትክልቶችም ሙዚቃ ይሰማሉ የሚል ስለ ሙዚቃ ሰምቼ ነበር። በተለይ በዚህ ዝግጅት ያዳመጥኩት ግን አስደንቆኛል ሲሉ አስተያየታቸውን በማስቀደም አንድ የራዲዮ መጽሔት ተከታታይ ለሁለቱ እንግዶቻችን ያሉትን ጥያቄ አድርሰውናል። የሎቻችሁም ደርሶናል። ሰዓታችን እንደፈቀደ ወደ ኋላ እናቀርባለን። እቁ ሙዚቀኛና አቀናባሪ እንዲሁም የአንጎልና የነርቭ ሐኪሙ በቀጠሯቸው መሰረት ተመልሰዋል። ለአድማጫችንም ጥያቄ መልስ ይሰጣሉ። ቅንብሩን እናስቀድም። ሙዚቃ ያለበት ሆን ተብሎ ሙዚቃ የሚጫወቱበት ቤት ሙዚቃ ከማይዘወተርበቱ እንደምን ይለያል? ሙዚቃ ቀልብን ከማዝናናት ውጥረትን ከማርገብ ባሻገርስ የጥንዶችን ፍቅር ስለማለምለሙ በቤተሰብ አባላት መካከል ለሚፈጠር የተሻለ መግባባት ምክንያት ስለመሆኑ የሚተነትኑትን ሳይንሳዊ ጥናቶች ተንተርሰን አስገራሚውን የሙዚቃ ምስጢርና ፋይዳ አስመልክቶ በጀመርነው ቅንብር ዛሬ ሁለተኛውን ገጽ ገለጥ እናደርጋለን። በሙዚቃ ወጋችን የምንሰማው የረቂቅ ሙዚቃ ቀማሪው ባህ የተጫወተው ድንቅ ሙዚቃ ይሁን፣ የቤትልስ አቀንቃኞች ያንቆረቆሩት ዜማ ብራድ ፔዝሊ ይሁን ብሩኖ ማርስ፣ አሊያም ኢትዮጵያዊ ለዛዎቹን እናምጣና የያሬድ መንፈሳዊ ዝማሪዎች ይሁኑ የብዙዎችን ቀልብ መስረቅ የታደሉት ዕውቅና ገናና ድምፃውያኖቻችን የተጫወቷቸው ስልቶች ሆም ብለንና አዘውትረን ማዳመጡ ይሳካልን እንጂ እንደ ቅጣት ሙዚቃ ከሚቸረን በረከቶች ግን አናመልጥም። ድንገት የሙዚቃ ድምፅ ስንሰማ ቀልባችንን መላካችን እናም መንፈሳችን ዘና ማለቱ አይቀርም። አንዳንዴም የሙዚቃውን ስልት ተከትለን ወዝወዝ እንል ይሆናል። ታዲያ እንዲህ ግልጽ ከሆነው የሙዚቃ ድምፅ ከሚቀሰቅሰው ድንቅ ስሜት ባሻገር ምርጫችን የሆነ ስልት እየኮመኮምን ከሙዚቃው ባቡር ተሳፍረን ስልቱ ወደ ከሰተው ጊዜና ቦታ በምናብ እብስ በምንልበት ወቅት ከልቦናችን የዘለቀውን ያን አስደማሚ ስሜት ተከትሎም አንጎላችን የተፈጥሮ እምቃቅሙን ጥቅም ላይ ሊያውል ይነቃቃል። እናም በሙዚቃው ስልት ዳግም ይቃኛል። እንደ ጥናቶቹ አብነት የምንወደውን ሙዚቃ በማድመጥ ብቻ አዲስ የምንለምዳቸውንም ስልቶች ጨምሮ አሁን ሙዚቃ በማድመጥ ብቻ አንድ ሁለት ብለን ከምንቆጥራቸው 16 ያህል የሙዚቃ በረከቶች ጥቂቱን በወፍ በረር መልከት እናድርግ። የትውስታን አቅም ማበልጸግ ከሙዚቃ ልዩ ትርፋቶች ቀዳሚው ነው። የዚያ የሩቅ ዘመን የልጅነት ጊዜ ትዝታ ይቀሰቀሳል። የጠፉና የሰነበቱ
ዘመን የጠገቡ ገጠመኞች ነፍስ ዘርተው ከትውስታ ማህደር ተፈልቅቀው ድንገት ከተፍ ይላሉ። የሙዚቃ ምትሃት በሚፈጥረው አንዳች ምስጢር የሙዚቃ ኃይል የጤና መታወክ ያስከተለው አለያም ምርጅና ያደበዘዘና ያጠፋቸውን ትውስታዎች ሳይቀር መመለስ መቻሉ ያስደምማል። አምኔዥያ፣ ዲሜንሺያ እናም አልዛይመር የተባሉት በሽታዎች የሙዚቃን ጠቃሚ ኃይል ግሩም አድርገው ያውቁታል። ሙዚቃ ትኩረትን ለመሰብሰብ ይረዳል። ድንገት የሚወዱትን ሙዚቃ ከማጫወቻው ላይ ሲያዩ የሚሰማውን ስሜት ልብ ብለው ይሆን? ትኩረትን ለመሰብሰብ የሚረዳውን የሙዚቃ ኃይል ሰዎች ለተለያዩ ነገሮች ይጠቀሙበታል። በጥናትና አንድን ነገር ለመረዳት ጥረት በምናደርግበት ወቅት ጥሞና ለማድረግ ወይም ሐሳባችን ዝብርቅርቅ ሲልብን ቀልባችንን ለመሰብሰብና አለያም እንቅልፍ አልወስድ እያለ ሲያስቸግረን ሙዚቃ ሙሉ መንፈሳችንን በማረጋጋት ትኩረታችንን በዋናው ጉዳይ በእንቅልፍ ላይ እናደርግ ዘንድም ይረዳናል። በተለይ ለስለስ ብሎ የሚወርድና ሁለመናን የሚቆጣጠር የሙዚቃ አይነት ደግሞ ለፈጠራ ሥራ ያነቃቃል፣ ሐሳብን ለማፍለቅ ያግዛል፣ አለፍ ብሎም ገርበብ ያለን የጥበብ በር ከፍቶ ያስገባል። ይህን መሰሉ የሙዚቃ ድምጾች ታዲያ በተለየ ረቀቁ ሐሳቦችን የሚመለከተውን የአንጎል ክፍል በማነቃቃት ለፈጠራ ሥራ አመቺ ድል ይከስታሉ። የድምጹ መጠን ታዲያ በድምጽ መለኪያው ስሌት 70 ዴሲቤል መሆኑ የሚመረጥ መሆኑን ጥናቱ ይጠቁማል። ከዚያ በላይ ድምጽ ያለው ሙዚቃ የሐሳብን መበታተን ከፍ ያደርጋል ነው የሚለው። አይኪው ወይም የአእምሮ ልቀት መጠን ይጨምራል። በሙዚቃ አካሚ ወይም ፈዋሽ ፋይዳዎችም አሉት። ሙዚቃ የህመም ወይም የስቃይ ስሜትን ይቀንሳል። ሐዘን የተጫነው አለያም ቁዘማ የበረታበትን ዙሪያ ገባ በአዎንታዊ ስሜት የመተካት ልዩ አቅምን ታድሏል። የተረበሸን መንፈስ ያረግባል። የልብ ህመም ሕክምናን ስኬት ያቀላጥፋል። አካላዊ ቅልጥፍናና ፍጥነትን ለመጨመር ያግዛል። ነገሮችን ከተለያዩ አቅጣጫ የማየትና ሌሎችን የመረዳት ችሎታ ወይም ኢሞሽናል አይኪው ከፍ ያደርጋል። ሌሎችም ብዙ ብዙ ጥቅሞች አሉት። የሚወዱትን በማድረግ ይህን ሁሉ ትርፋት መጎናጸፍ በእርግጥ ምንኛ መታደል ነው። አድማጮች፣ የሙዚቃን ፋይዳ አስመልክቶ ያቀናበርነውን እዚህ ላይ ልቋጭና በቃላችንም መሠረት በአንጎል አሰራርና የሙዚቃ ጉዳዮች ከፍ ያለ እውቅና ያላቸውን ሁለቱን እንግዶች ልጋብዝ። ከዚያ በፊት ግን I'm
ከተራራው ማዶ የዜማው ርዕስ ነው። ድምፃዊው የጃኖ ባንዱ ኃይሉ መርጊያ ነው። ለግሩም ጨዋታው እናመሰግናለን። አሁን ከእንግዶቻችን ጋር ወደምናደርገው ቆይታ ነው መወስዳችሁ። የቀደመ ፕሮግራማችንን ተከትሎ ከደረሱን የአድማጮች አስተያየቶችና ጥያቄዎች የአንዱን በማስቀደም ይሆናል የምንጀምረው። የሙዚቃን ሳይንሳዊ ስነ ልቦናዊና ማህበራዊ ጥቅም በሚመለከት ከሄኖክ ተመስገንና ከዶክተር ዮናስ እንዳለገዳ ጋር ያደረግከውን ውይይት በመገረም ተከታተል ሲሉ የተንደረደሩት ካሳሁን ይበልጣል የተባሉ አድማጫችን ናቸው። ከዚሁ ከዋሽንግተን ዲሲ ከዚህ ቀደም አትክልቶች ሙዚቃ ይሰማሉ የሚል ነገር ስለ ሙዚቃ ሰምቼ ነበር። በተለይ በዚህ ዝግጅት ያዳመጥኩት ግን አስደንቆኛል። ሙዚቃ ለጥናት ወይም ለአእምሮ ንቃት የሚረዳ እንደሆነ እኔ ምልክቱን አይቻለሁ። ከትምህርት ቤት የተሰጠኝን የጥናት ስራ ለረጅም ጊዜ ሳነብና ስጽፍ ከቆየው በኋላ ሲሰለቸኝ ትንሽ ሙዚቃ ሰምቼ ወደ ስራው ስመለስ የተሻለ የመነቃቃት ስሜት ይሰማኛል። እንግዶች ያሉት ትክክል ነው ማለቴ ነው። ካሳሁን ይቀጥላሉ። ከተቻለ ብትጠይቅልኝ ሲሉም ጥያቄያቸውን ያስከትላሉ። ካሳሁን አንደኛ ደረጃ ያለን አንድ ጥልቅ የሙዚቃ ችሎታ ያላቸው የሙዚቃ መምህር ነበሩን። እኒህ ሰው በጣሊያን ሀገር ሙዚቃ ተምረው የተመለሱ ነበሩ። በፒያኖ ትዝታን ሲጫወቱ ልብ ይሰርቃሉ። እኔ እስከ ዛሬ እንደዚህ አድርጎ በፒያኖ ልብ የሚሰውር ሙዚቃ የሚጫወት ስለ እኚህ ባለልዩ ሙዚቃ ችሎታ መምህራችን የሚደንቀኝም ነገር አለ። ይኸውም ሰው ባለበት ሙዚቃ መጫወት አይወዱም ነበር። እኛም የምንሰማቸው ተደብቀን ከሙዚቃው ክፍል ውጭ ሆነን ነበር። ልዩ ክብረ በዓል ላይ እንኳን ችሎታቸውን የሚያውቁ ባለሥልጣናት ሳይቀር መድረክ ላይ ወጥተው ፒያኖ እንዲጫወቱ ሲለምኗቸው በፍጹም አይፈቅዱም። ታዲያ ከሚወዱት ሙዚቃ ለምን እንደሚሸሹ ብዙ ጊዜ ጠይቀናቸው ምክንያቱን በግልጽ ሊነግሩን ፈቃደኛ አልነበሩም። ሆኖም በውስጣቸው የተቀበረ አንዳች የስሜት ጉዳት ወይም ማስታወስ የማይፈልጉት ነገር ይኖር ይሆን የሚል ስሜት ይሰማኝ ነበር። እናም ለእንግዶች ጥያቄ ሙዚቃ በተቃራኒው የስሜት ስብራት ያመጣ የሆኖ የሚል ነው። የመምህራችን ከተጠበቡበት ሙዚቃ የመሸሽ ምስጢራቸውስ ምን ይሆን? የሚያሳዝነው ታዲያ በሆዳቸው የተቀበረውን የሙዚቃና የስሜት ጉዳት ሳይነግሩን ከዚህ ዓለም በሞት ተለዩ። ባሰብኳቸው ቁጥር ዛሬም ድረስ ይገርመኛል። እንዲያው ነገሩ ምን ሊሆን ይችል ይሆን ሲሉ ካሳሁን አስተያየትና ጥያቄያቸውን ይቋጫሉ። በቀጠሯችን መሰረት አግኝተናችኋል። ፕሮፌሰር ዮናስ እንዳለገዳ፣ ሄኖክ ተመስገን፣ እንግዶቼ በድጋሚ እንኳን ደህና መጣችሁ።
እንኳን ደህና ቆየ።
እንኳን ደህና ቆየ። አይደለ
የአንጎል ሐኪሙንና ሙዚቀኛውን ምን አገናኛቸው የሚል ጥያቄ ቢነሳ ብዬ ነበረ። የቀደመውን ፕሮግራማችን የተከታተሉ አድማጮች ግን ምን እንዳገናኛችሁ ሳይረዱ እንዳልቀሩ ገምታለሁ። አድማጫችን አቶ ካሳሁን ይበልጣል የሰማችሁትን ጥያቄ ታሪክ አያይዘው በግላቸው የሚያውቁትን ዋቢ አድርገው ነው የሚያነሱት። ሙዚቃ የሚወዱትን ያህል እሳቸው የሚያነሷቸው የሙዚቃ ሰውና መምህራቸው ከሙዚቃው ጋር ተያይዞ የተጎዱትን ነገር የሚያስታውሳቸውም ይመስላል። የሙዚቃ ማዋንታዊ ፋይዳ ነውና በሰፊው የተነጋገር ነው። ጉዳትም ሊታወስበት ይችላል ወይ? መልሶ ወደዚያ ዘመንና ጊዜ ይወስዳል ወይ የሚል ጥያቄ ያስነሳል። የእኚህን ሰው ችግር በእርግጠኝነት እርሳቸው ካልሆኑ ወይም በቦታው የነበረ ሰው ካልሆነ መናገር ባይችሉም ምን ሊባል ይችላል? የአንጎል ነገር ነውና ፕሮፌሰር ዮናስ እርሶን ላስቀድም።
እሺ አሉላ፣ በመጀመሪያ ደረጃ አቶ ካሳሁን አድማጩ ሀሳባቸውን በጥሩ ሁኔታ አቀነባብረው ነው ያቀረቡት። ለጥያቄው መንደርደሪያ የሰጡት መረጃ በጣም ጥሩ ነው። በአጠቃላይ አንድ ነገር ስናስታውስ ስቴት ዲፔንደንት ሪኮል ማለትም በዛ የነበርንበት ለምሳሌ ያክል እኔ ጥላሁን ገሰሰ ውታ አስከፋ ለምሳሌ በ1970 ዓመተ ምህረት አዳምጨው ከሆነ በማዳምጥበት ጊዜ የነበረውን ወንዙን ሸንተረሩን የሚመስል ነገር ሊያመጣ ይችላል። ከ10 ዓመት ከ20 ዓመት በኋላ ተመልሼ ሰማያንን ወደዛ ቦታ ሊወስደኝ ይችላል። ወይንም ደግሞ ያንን ሙዚቃ ሲሰማ የነበረውን ወንዝና ሸንተረር የሚመስል ነገር ሌላ ቦታ ሌላ ሀገር ሄጄ በማይ ጊዜ ወደዛም ያንን ሙዚቃ ሊያመጣው ይችላል። እና ሙዚቃ በምንሰማበት ጊዜ በአካባቢ ያለውን ኮንቴክስት በአካባቢ ያለውን ሁኔታ ዛፉን፣ ሸንተረሩን፣ ወንዙን፣ ቤቱን ወይም ስሜቱን ሙዚቃው መልሶ ሊያመጣው ይችላል። ይሄ ስቴት ዲፐንደንት ሪኮል የሚባለው ነው በእንግሊዘኛ።
ሁኔታውን መሰረት ያደረገ ቦታውና ጊዜው ጋር የተዛመደ እንደማለት ይሆን?
ልክ ነው። ትክክል። ጥሩ አድርገን የተረገምከው። ሌላው እንግዲህ ይህ የፒያኖ መምህር እንደዚህ አይነት ትልቅ ችሎታ እያላቸው ለምን አደባባይ ሸሹ የሚለው ምናልባት እንደሆነ ችግር አጋጥሟቸው ሊሆን ይችላል። ነገር ግን በአጠቃላይ በፈረንጆቹ ፐርፎርማንስ አንግዛይቲ ማለትም መድረክ ላይ ወጥቶ መናገር፣ መዝፈን፣ አንዳንድ ዘፋኞች ወይም ንግግር አድራጊዎች ምንጊዜም ወደ መድረክ ሲወጣ ትንሽ ልቤ ትርትር ማለቱ አይቀርም፣ ትንሽ ፍርሃት ይለኛል፣ ከዛ ግን ወዲያውኑ ስቀጥል እየተረጋጋው ሄዳለሁ ይላሉ። ስፖርትም እንደሱ ነው። እከታተላለሁ የስፖርት ዜና እና ሲናገሩ አሁን የእግር ኳስ ጨዋታ የአሜሪካውም የውጭ ሀገሩም ገና ሲጀመር ተመልካቹ 70,000-60,000 ሰው ያያቸዋል። አንዳንድ ጊዜ ያንን የስጋት ስሜት ለማብረድ በእጁ አንዱ የማቀብሎት ብዙ ለስህተት የማያጋልጥ አይነት ቀለል ያለ እና ብዙ ረቀቅ ያላለ እንቅስቃሴ በማድረግ ሰውነታቸውን መንፈሳቸውን ካረጋጉ በኋላ ከዛ በኋላ ነው ወደ ከበድ ያለ እና አስቸጋሪ የሆነ የጨዋታ ስልት የሚከተሉት። በተወሰነ ደረጃ ሰው መድረክ ላይ ሲወጣ የተወሰነ ኤክሳይትመንት፣ የተወሰነ ስጋት ሊኖረው ይችላል። ዋናው ትልቁ ጥያቄ ያንን ስጋት እና ፍርሃት መሸሽ ከጀመረ ለአጭር ጊዜ ያንን መድረክ በመሸሽ ግለሰቡ ስጋቱ ሊቀንስለት ይችላል። በረዥሙ ግን ሲታይ ጉዳቱ ያመዝናል። ስለዚህ ቦብ ማርሌም እንደሚለው የዛሬዋን ትንሽ ጦርነት ዛሬ ከሸሸ ከባዱ ጦርነት ከብዙ ዓመት በኋላ ያጠፋሃል የሚል አይነት አለ እና ይሄ በፈረንጆቹ ኤክስፔሪየንሻል አቮይዳንስ የማይመችን ስሜት መሸሽ ሁልጊዜ ጠቃሚ አይደለም፣ እንዲያውም በረዥሙ ሲታይ ጉዳት አለው። እና እኚህ ሰው እንግዲህ ያጋጠማቸው አይታወቅም፣ ግን በትክክል ያንን ችሎታ ይዘው እውቀታቸው የጋን መብራት ሆኖ ህዝቡ ሳያውቀው ማለፋቸው ያሳዝናል። እና ምናልባት እንግዲህ አንድ ያጋጠማቸው ከባድ ሁኔታ ነበር፣ ያንን ከመጠን በላይ የመሸሽ ኤክስፔሪየንሻል አቮይደንስ ሊሆን ይችላል። እንግዲህ ግምት ነው።
በእርግጥ ጉዳቱ ደረሰብኝ የሚለው ሰው በሌለበት በሀሳብ ብቻ የሚነገር ነው። አቶ ካሳሁን ጠቃሚ አስተያየት ያገኙ ይመስለኛል። ፕሮፌሰር ዮናስ አመሰግናለሁ። ሄኖክ ወደ አንተ ልምጣ። አንተስ እድሜ ልኩን ከሙዚቃና ከሙዚቃ በረከቶች ጋር እንደኖረ ሰው እንዲህ ያለ ገጠመኞች ሰምተህም አይተህም ታውቅ ከሆነ ከእነሱም ጋር ልታዛምድልን ትችላለህ።
እኔ አንድ ሌላ ኬዝ ነው የማውቀው ከዚህ ጋር የሚመሳሰል። ቦስተን አካባቢ አንድ የታወቀ ሙዚቃ አስተማሪ ነበር፣ ፒያኖ አስተማሪ። ስሙ ለጊዜው ጠፍቶብኛል፣ ግን በጣም ትልልቅ በዓለም ላይ የታወቁ ሙዚቀኞችን ቺኮሪያ ከቦስተን አካባቢ ነው፣ ከቼልሲ ትንሽ ወጣ ብሎ ሰበርብ ውስጥ ነው ያለው። እዛ ቦስተን ድረስ በዓለም ትልቅ ደረጃ የደረሱ ሙዚቀኞች ሁሉ ስም ፍለጋ መጥተው ከሱ ይማሩ ነበር። ይሄ ሰውዬ ግን በጣም በአስተማሪነቱ ቢታወቅም እሱ ጋር ሄደው ትምህርት መማር ልክ እንደ ጉሩ ነው። ግን አንድ ጊዜም ሬከርድ አድርጎ አያውቅም ወይም ስቴጅ ላይ ወጥቶ ተጫውቶ አያውቅም። በማስተማሩ የታወቀው ችሎታውን ደግሞ ሄደው ከሱ ሌሰን የሚወዱት ወርልድ ክላስ ሙዚቀኞች ይመሰክሩለታል። ግን ፐርፎርም ማድረግ አይፈልግም ትረስት ስለሌለው እንደሆነ ወይም የሚጫወት ሌቭሉ በጣም ሀይ ሌቭል ነው። ግን ምንም ነገር ሬከርድ አድርጎ አያውቅም። ራሱን ሞቶ በዛዝናን ማግኘት ይችላል፣ ግን አይፈልግም። ማስተማር ብቻ ነው። አሁን በህይወት የለም። ለምን እንደሆነ አይገባኝም። እሱን ኬዝ ነው የማውቀው። ብዙ ጊዜ እኔ እንደመስለኝ ለራሴን ባለኝ ኤክስፒሪየንስ ሙዚቃ መጫወት አንድ ትልቁ ሳቲስፋክሽኑ እየተጫወትን ሳለ ከኦዲየንሱ የምናገኘው ፊድባክ፣ ከኦዲየንሱ ጋር ኮሚኒኬት ለማድረግ እንደ ኮሚኒኬሽን ቱል አንደኛው ሙዚቃ ፓርቱ እና ኦዲየንስ ከሌለ ለብቻ ወይም ቤት ውስጥ መጫወት የሬር ኬዝ ይመስለኛል። ብዙ ሙዚቀኞች በሰው ፊት መጫወት ያቀለቡት ከሰው ኤነርጂ ማግኘት ስለጋሩ እነሱም በሰው ኤነርጂ መስጠት ይፈልጉ ይመስለኛል። ስለዚህ በዩዥዋል አይደለም። ኤግዛክት ኬዙን ከባድ ነው እንደዚህ ነው ለማለት። ዶክተር ያነሳለው ጥሩ ልጅ ሊሆን ይችላል፣ የስቴጅ ፍራይት ወይም የፐርፎርማንስ አንዛይቲ ወይም ደግሞ በሰው ፊት ከመጫወት ጋር ከዚህ የደረሰ አንድ ኔጌቲቭ ኤክስፒሪየንስ ካለ ስካር እንዳያደርጋቸው ወይም ለሁልጊዜ እንደ ጠባሳው ነው አንጎላቸው ውስጥ ሊቆይ ይችላል። ግን ከባድ ነው ይሄ ብሎ ለመናገር።
መልካም፣ ከአንተ ጀምሬ ወደ ፕሮፌሰር ዮናስ መሄድበት ሌላ ጥያቄ ላንሳ። ለረጅም ጊዜ ሙዚቃ የሚሰሙ ሰዎች የሙዚቃ ፍቅር የጠና መሆኑ ይታወቃል። ሙዚቃ እንደሚጫወቱት ሰዎች በዛ ሙዚቃ ይጠመዳሉ። አንዳንዶች ሱስ ይሆናል እስከሚለው ድረስ ይሄዳሉ። በእርግጥ ሱስ ነው የሚለውን የአንጎልን አሰራርና ሱስ የሚባለው የሚታይበትን መንገድ ከሕክምና አንጻር ፕሮፌሰር ዮናስ ይመለከቱልናል። ለአንተ ግን እንደ ሙዚቀኛ እንግዲህ ሱስ አዘውትሮ የሚደረግ ነገር ነውና ካልተጫወትክ የጎደለ ስሜት የሚሰጥ በታዳሚነት የምታውቃቸው የረጅም ጊዜ የመድረክ ተከታታዮች በምታያቸው መድረክ በርቅም በቅርብም የምታውቃቸው ነገሮች ካሉ ሙዚቃ እንደ ተወዳጅነቱ አንታዊ ፋይዳዎቹ እንደ መበርከታቸው ሱስም ያስይዛል ወይ? የሙዚቃ የሚባል ሱስስ አለ ወይ? አንተ እስከምትረዳው አሁን በሙዚቃ ሱስነት ጥያቄና ሌሎች አስደማሚ ርዕሰ ጉዳዮች ዙሪያ የጀመርነው ወግ አላበቃም። አድማጮች፣ በዛሬው ማርች 8 የሴቶች ቀን እዚህ ዋሽንግተን ዲሲ ውስጥ የተከናወነውን ስነ ስርዓት ተንተርሶ ለተጠናቀረው መግቢያችን ላይ ለሰማችሁት ልዩ ዘገባ ቦታ ለመፍጠር ከሙዚቀኛው ሄኖክ ተመስገንና ከአንጎላ ሐኪሙ ፕሮፌሰር ዮናስ እንዳለገዳ ጋር የነበረንን ዳጎስ ያለ ወግ ከቅምሻ በላይ ማሰማት አልቻልንም። በመጪው ሳምንት ፕሮግራሞቻችን ይቀርባሉ። በድረገጻችንና በፌስቡክ ገጻችን ላይ ግን ሙሉውን አስቀድመን እናኖራለን። በዚሁ የአየር ሰዓት ጥበት የተነሳ የንጉሴ አክሊሉንም መስኮት የዛሬ መስተንግዶ ማቅረብ አልቀናንም፣ ይቅርታ እንጠይቃለን። በርካታ ታዋቂ ድምፃውያንና ሙዚቀኞችን ጨምሮ ስለ ሙዚቃ አስገራሚ ፋይዳ የሰራነውን ፕሮግራም መውደዳችሁን ገልጻችሁልናል። አመሰግናለሁ። የዕድሜን አብላጫ ከሙዚቃ ጋር ነው የኖርኩት፣ ነገር ግን ይህን ሁሉ የሙዚቃ ምስጢር አላውቅም ነበር። ብዙም ተምሬበታለሁ ያልከኝን ወዳጄንም ለመልእክትህ አመሰግናለሁ። ታዲያ በገዛ አንደበታችሁ ሀሳባችሁን ለአድማጮች ማድረስ የምትሹ ድምፃውያንና የሙዚቃ ሰዎች አሁንም ክፍት ነው። በሚቀጥለው ፕሮግራማችን እናስተናግዳለን። ሌሎች አድማጮቻችንም የላካችሁልን በሚቀጥለው ፕሮግራማችን እንደምናስተናግድ ቃል እየገባሁ የዛሬውን ግን በዚሁ ልንቋጭ ነው። አሁን የቀረን ለደህና አደሩ ስንብት ታዲያ ከማጠቃለያ ዜና ንባቡ በኋላ መለሳለሁ። እስከዚያው ግን ከጀመርናት ሞት ካለየን በቀር የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ ከተረኛው አቀናባሪ ብርሃን ኃይሉ ጋር በዚሁ ተሰናበትን። ሰላም፣ ደህና እደሩ።